ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለሚቀጥሉት 30 ደቂቃዎች አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ የህወሓት ማዕከላዊ ኮሚቴ በኢትዮጵያና ኤርትራ የድንበር ውዝግብ የመንግስት ድርጅቶችና ወደ ግል ይዞታ ከማዞርና ሌሎች ውሳኔዎች ጋር በተያያዘ የገዢው ፓርቲ ምክር ቤትና ህዝቡ
በተለይ ህዝቡን ያወያየ አይደለም ሲል መግለጫ አውጥቷል። የኢትዮጵያ ገዢ ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ በዚሁ ጉዳይ ላይ የድንበር ኮሚሽኑን ውሳኔና የአልጀርሱን ስምምነት እንደሚቀበል ያስተላለፈውን ውሳኔ በመቃወም በሺዎች የተቆጠሩ የኢሮብ ተወላጆችና የአዲግራት ከተማ ህዝብ ሰላማዊ ሰልፍ በዛሬው ዕለት አካሂደዋል።
ህዝቡን ያላሳተፈ የህዝቡ ይሁንታ ያላገኘ በመሆኑና ሀገርንና ህዝብን የሚከፋፈል በመሆኑ ይህን የኢትዮጵያ መንግስትም ሆነ የኢትዮጵያ ፓርላማ ተቀብሎ እንዳያጸድቅ የዓለም ህዝብም የተባበሩት መንግስታትም ሆነ አፍሪካ ህብረትም ሆነ ሌሎችም የሚመለከታቸው አካላት ተቃውሞችንን በግምት ውስጥ በማስገባት መፍትሄ እንዲፈልጉልን በማለት የወጣ ሰልፍ ነው።
በሌላ ዜና ደግሞ በባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ዩኒቨርሲቲው ከሚሰጠው የብቃት ማረጋገጫ ፈተና ጋር በተያያዘ በተደረገ የሶስት ቀናት ተቃውሞ ፈተና መቋረጡን ያነጋገርናቸው ተማሪዎች ገለጹ።
ባህር ዳር ዩኒቨርሲቲ እየተማርን እንደ ኢትዮጵያ ኮምፒት እያደረግሽ እንደ ባህር ዳር ግን የብቻ የተለየ ተጽዕኖ ማድረግ የለበትም ነው።
በተለያዩ የኢትዮጵያ አካባቢዎች የሚከሰቱ ዘርንና ማንነትን ያማከሉ ግጭቶችን የተመለከቱ ዘገባዎችና ትንተናዎችንም አካተናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዓለም አቀፍ ዜናዎቹ ተመልሰን መጥተናል። ፕሬዚዳንት ዶናልድ ትራምፕ ሰሜን ኮሪያ ላይ የተጣለው ማዕቀብ ቀስ በቀስ ይነሳል ብለው የሚለውን ዜና የዩናይትድ ስቴትሱ ውጭ ጉዳይ ሚኒስቴር ማይክ ፖሚም አጣጣሉ። በዜናው መሰረት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሲንጋፖር ውስጥ በተገናኙበት ወቅት ነው ትራምፕ ይህን ብለዋል የተባለው። እንዲያውም ፕሬዚዳንት ትራምፕ የማዕቀቡን አነሳስ ሳይቀር በዝርዝር ተናግረዋለም ተብሏል። ለማንኛውም ውጭ ጉዳይ ሚኒስትር ፖሜ ወሬውን ውድቅ አድርገውታል።
የሊቢያው ጀነራል ኸሊፋ ሂፍታርና ለብሔራዊ የሊቢያ ጦር ኃይል ታማኝ የሆኑ ወታደሮች ከነርሱ ቁጥጥር ውጪ ከሆኑ የምስራቃዊ ሊቢያ ከተሞች የመጨረሻዋን ለመቆጣጠር መቃረባቸው ተገለጸ። ለሳምንታት ከዘለቀ ከባድ ውጊያ፣ የቦምብና የአየር ጥቃት በኋላ መሆኑ ነው የጀነራል ሀፍታር ኃይሎች የደርና ከተማን የሚቆጣጠሩት።
በፕሬዚዳንት ቭላድሚር ፑቲን ላይ አድማ አቀነባብረዋል ተብለው ባለፈው ወር የታሰሩት ሩሲያዊው ተቃዋሚ መሪ አሌክናሲ ናቫልኒ ከሰላሳ ቀናት በኋላ በዛሬው ዕለት መፈታታቸው ተገለጸ። ከሰላሳ ቀናት የስራ ጉዞ በኋላ እንሆ ተመልሻለሁ ሲሉ በትዊተር ገጻቸው ላይ የተናገሩት ናቫሊ ነጻ በመሆኔ ተደስቻለሁም ብለዋል። ናቫሊና በመቶዎች የሚቆጠሩ ደጋፊዎቻቸው የታሰሩት ባለፈው ወር ሲሆን ይህም ፕሬዚዳንት ፑቲንን ለሌላ 6 ዓመት በስልጣን ለማቆየት የሚያስችለው ስነስርዓት ሞስኮ ውስጥ በሚካሄድበት ዋዜማ መሆኑ ነው።
በአንድ የደቡብ አፍሪካ መስጊድ ውስጥ 2 ሰዎች በዛሬው ዕለት በስለት ተወግተው ሲሞቱ ሌሎች በርካታ ሰዎች መቁሰላቸው ተነገረ። አጥቂው በፖሊስ መገደሉም ታውቋል። በስተመጨረሻም የዓለም ዋንጫ የእግር ኳስ ውድድር በዛሬው ዕለት ሲጀመር አስተናጋጇ ራሻ ሳውዲ አረቢያን 5-0 አሸንፋለች። ዜናው አበቃ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የህወሓት ማዕከላዊ ኮሚቴ በኤርትራና በኢትዮጵያ የድንበር ውዝግብ የመንግስት ድርጅቶችን ወደ ግል ይዞታ ከማዞርና ከሌሎች ውሳኔዎች ጋር በተያያዘ የገዢው ፓርቲ ምክር ቤት ውይይት ሊያደርግበት ይገባል። ህዝቡን ጥቅስ ሳይወያይበትና በቂ መተማመን ሳይደረስበት በሚዲያ ይፋ መግለጫ መሰጠቱ በህዝብ ዘንድ ቁጣ መቀስቀሱን መግለጫው አትቷል። በሀገሪቱ ወቅታዊ ሁኔታዎች ላይ ለመወያየትና ለመገምገም የኢህአዴግ ምክር ቤት ስብሰባ እንዲጠራ ህወሓት በዚህ ሳምንት ያካሄደውን ጉባኤ አጠናቆ በትናንትናው ዕለት ባወጣው መግለጫ ጠይቋል። ህወሓት በዚህ መግለጫው የኢህአዴግን አሰራርና ህገ ደንብ ያልተከተሉ ያላቸው የአመራር ምደባዎች ወይም ሹመቶች እንዲታረሙ ጠይቋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል። ከላይ የሰማነው ተከታዩ ዘገባችን ነው። የህወሓት ማዕከላዊ ኮሚቴ በኢትዮጵያና ኤርትራ የድንበር ውዝግብ የመንግስት ድርጅቶች ወደ ግል ይዞታ እንደሚዞሩ የተላለፈው ውሳኔ በተያያዘ የገዢው ፓርቲ ምክር ቤት ውይይት መደረግ አለበት ሲል ያሰማውን ተቃውሞ ከአዲስ አበባ እስክንድር ፍሬው አድርሶናል።
ህዝባዊ ወያኔ ሓርነት ትግራይ ህወሓት ለሶስት ቀናት የተወያየው በወቅታዊ ሁኔታዎች ላይ ነው። ስብሰባው የተጠራውም አስቸኳይ በሚል ነው። ትናንት ማምሻውን ደግሞ የደረሰባቸውን ውሳኔዎች ይፋ አድርጓል። በዚህም መሰረት የኢህአዴግ ስራ አስፈጻሚ ኮሚቴ የኢትዮጵያና የኤርትራን የድንበር ጉዳይ አስመልክቶ የወሰነው ውሳኔ ተገቢ መሆኑን አስታውቋል። ከሰላም ፖሊሲያችን ጋር የተጣጣመ መሆኑን በማረጋገጥ ዘላቂ ሰላም ለማምጣት የሚያስችል ውሳኔ መተላለፉ ተገቢና ወቅታዊ መሆኑን የህወሓት ማዕከላዊ ኮሚቴ ገምግሟል ይላል ትናንት የወጣው መግለጫ። የኢትዮጵያ አየር መንገድንና ኢትዮ ቴሌኮምን ጨምሮ ታላላቅ የመንግስት ኩባንያዎች የተወሰነ አክሲዮን ለአገር ውስጥና ለውጭ ባለሀብቶች እንዲሸጥ በኢህአዴግ ስራ አስፈጻሚ ኮሚቴ የተወሰነውን ውሳኔ መቀበሉንም ህወሓት በመግለጫው አስታውቋል። በዚህ ጉዳይ ላይ የተወሰነው ውሳኔ ከፕሮግራማችንና ፖሊሲዎቻችን ጋር የማይጋጭ ባለፉት ጉባኤዎቻችን እየተወሰነ የመጣና ወቅታዊ መሆኑን በማረጋገጥ ተቀብሎታል ይላል መግለጫው። በኢትዮጵያና በኤርትራ ድንበርም ሆነ የመንግስት ተቋማትን የአክሲዮን ድርሻ በመሸጡ ጉዳይ ላይ የተወሰነው ውሳኔ ይፋ የተደረገበትን ጊዜ ግን አልተቀበለም። ውሳኔው በቅድሚያ 180 አባላት ወዳሉት የኢህአዴግ ምክር ቤት አልቀረበም፣ አጋር ድርጅቶች አልተሳተፉበትም፣ የሚመለከታቸው አካላትም በዝርዝር አልተወያዩበትም የሚለው ደግሞ በምክንያትነት ተጠቅሷል። እንደ መጨረሻ ውሳኔ ተቆጥሮ ለህዝብ ይፋ መደረጉ አንድ ጉድለት እንደሆነ ማዕከላዊ ኮሚቴው ደምድሟል ይላል የህወሓት መግለጫ። በጥልቀት ከተወያየባቸው ጉዳዮች አንዱ ወቅታዊውን ክልላዊና አገራዊ ሁኔታ እንደዚሁም ቀጣይ የትግል አቅጣጫዎችን የተመለከተ መሆኑንም የህወሓት ማዕከላዊ ኮሚቴ አስታውቋል። ከዚህ አንጻር ካሳለፋቸው ውሳኔዎች መካከልም በኢህአዴግ ውስጥ እየተካሄደ ያለውን የአመራር ምደባ፣ በተለመደው አገላለጽ ሹመት የተመለከተው ይገኝበታል። እነዚህ ምደባዎች ወይም ሹመቶች የድርጅቱን ህገ ደንብና አሰራር ያልተከተሉ መሆናቸውን ነው ህወሓት የጠቀሰው። በአሁኑ ወቅት በኢህአዴግ ደረጃ እየተደረጉ ያሉ የድርጅቱን ህገ ደንብና ተቋማዊ አሰራር ያልተከተሉ የአመራር ምደባዎች እንዲታረሙ የህወሓት ማዕከላዊ ኮሚቴ ይጠይቃል ይላል መግለጫው። ማዕከላዊ ኮሚቴው ለህወሓት ነባር አመራሮች እውቅና እንዲሰጥ መወሰኑም በዚሁ መግለጫ ተመልክቷል። ህወሓት በዚሁ መግለጫ ሰላማዊና ህጋዊ መንገድ ተከትለው አማራጭ ሀሳብ ከሚያራምዱ ኃይሎች ጋር አብሮ ለመስራት ያለውን ዝግጁነት ገልጿል። በተለያዩ መንገዶች ጸረ ትግራይና ጸረ ህወሓት እንቅስቃሴ የሚያደርጉ የውስጥና የውጭ ኃይሎች በሚል የገለጻቸውን ግን ተችቷል። ህዝቡ አምርሮ እንዲታገላቸው የህወሓት ማዕከላዊ ኮሚቴ ጥሪውን ያቀርባል በሚል ነው በመግለጫው የሰፈረው። ኢህአዴግ ወቅታዊውን ሁኔታ መነሻ ያደረገ አስቸኳይ ስብሰባ እንዲጠራም ህወሓት ጠይቋል። ወቅታዊውን ሁኔታ በፍጥነት ለማየትና ለመገምገም የኢህአዴግ ስራ አስፈጻሚና ምክር ቤት አስቸኳይ ስብሰባ እንዲጠራ የህወሓት ማዕከላዊ ኮሚቴ ይጠይቃል ይላል መግለጫው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ኢህአዴግ በቅርቡ በኢትዮ ኤርትራ የድንበር ኮሚሽን ውሳኔና በአልጀርስ ስምምነት ዙሪያ ስምምነቱን ለመቀበል የወሰደውን ውሳኔ በመቃወም በሺዎች የተቆጠሩ የኢሮብ ተወላጆችና የአዲግራት ከተማ ህዝብ በዛሬው ዕለት ትዕይንተ ህዝብ አድርገዋል። ዘጋቢያችን አለም ፍስሐ በስፍራው ተገኝቶ ነበር።
ኢትዮጵያ! 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 ይህ ድምፅ የኢሮብ ብሔረሰብ ተወላጆች አድግራት ከተማ ነዋሪዎች ድምፅ ነው። በአድግራት ከተማ የሚኖሩ 1000 አካባቢ የሚደርሱ የኢሮብ ተወላጆች በወኪሎቻቸው አድርገው የኢህአዴግ ስራ አስፈጻሚ ኮሚቴ ስለ ኢትዮጵያና ኤርትራ የወሰነውን ውሳኔ ለመቃወም ፍቃድ ጠይቆ በማግኘት ዛሬ ሐሙስ 7 ሰኔ 2010 ዓ.ም ያካሄዱት ሰላማዊ የተቃውሞ ሰልፍ ነው።
መሬታችን መሬታችን የብሔር ብሔረሰብ የብሔር ብሔረሰቦች የብሔር ብሔረሰቦች መቃብር ሞት
እስከ 3000 የሚደርስ ህዝብ የተለያዩ መፈክሮችን እያሰማ ከተማዋን በመዘር በወልዋሎ ስታዲየም ነው የተሰበሰበው። ሰልፈኞች ከሚያስተባብሩ አንድ የኢሮብ ተወላጅ አቶ ካሳ ይዝታ ናቸው።
ሰላማዊ ሰልፉ ህዝቡ ግንቦት 28 2010 ዓ.ም የኢህአዴግ ስራ አስፈጻሚ ኮሚቴ በድንገት ያወጣውን መግለጫ በተመለከተ የአልጀርስ ስምምነት መሰረት በማድረግ የኤርትራ ጉዳይ በሰላምን ለመፈጸም ካለምንም ቅድመ ሁኔታ ዝግጁ ነኝ ብሎ በማወጁ ህዝቡ በተሰማው ቅሬታ መሰረት ህዝቡ ተሰብስቦ በህግና ደንብ መሰረት እንድንመራ 9 ሰዎች ኮሚቴ መጥቶን እኔም ከ9 ኮሚቴዎች አንዱ ሁኜ እየሰራን ቆይተናል። ዋና ቁም ነገር ይሄ ጉዳይ 1995 ዓመተ ምህረት ይህን የአልጀርስ ስምምነት መሰረት ያደረገ የሄግን ውሳኔ በመቃወም ያለበትን ስህተትም ግልጽ በማድረግ ምስራቃዊ ዞን አስተዳደር ጽህፈት ቤት፣ ለትግራይ ክልል አስተዳደር ጽህፈት ቤት፣ ለትግራይ ተወካዮች ምክር ቤት እንዲሁም ነብሰሄር መለስ ዜናዊ ጠቅላይ ሚኒስትር ለነበሩ በእጃቸው እንዲደርስ፣ የውጭ ጉዳይ ሚኒስትር ለነበሩ አቶ ስዩም መስፍንም በእጃቸው እንዲደርስ፣ ለኢትዮጵያ መንግስትና ፓርላማ፣ ለአፍሪካ ህብረት፣ ለተባበሩት መንግስታት ጽህፈት ቤት፣ ለዓለም ጸጥታ ምክር ቤት፣ ለዘሄግ ደብዳቤ ጽፈን ውሳኔውን እንደምንቃወም የኢትዮጵያ ሉዓላዊነት ደፍሮ መሬታችንንና ህዝባችንን ቆርሶ ወደ ኤርትራ የሚወስድ በመሆኑ ይህ መሆን እንደሌለበት በመቃወም የጻፍነው አስታውሳለሁ።
ምላሽ ምን አግኝታችሁ ነበረ?
ምላሽ ሄግ አፈጻጸም እንዲኖረው በድርድር በውሳኔው መሰረት እንዲፈጸም የሚል ነገር ተገኝቶ 5 ነጥቦች ለአፈጻጸም የሚመቹ አየር ላይ የተነሳው ካርታ መሬት ላይ ትክክል ይመጣል አይመጣል የሚለው ከ5 ነጥብ አንድ ሆኖ መሬት ላይ በሚያውቁ ሰዎች ሆነ ተብሎ ዲማርኬሽን እንዲካሄድ፣ ከዛ በኋላ ሌሎችም ነጥቦችን አካትቶ ሁለቱንም ህዝቦች በማሳተፍ ሰላም እንዲመጣ ነበረ። ይሁን እንጂ የኤርትራ መንግስት ይህን አልቀበልም በማለቱ ሰላም አይደለ ጦርነት አይደለ አሁን ባለንበት ሁኔታ እስካሁን ድረስ ቆይተናል። የኢትዮጵያ መንግስትም 5 ነጥብ ካልተፈጸመ በስተቀር የሄግ ውሳኔ ለመፈጸም አልችልም ብሎ ቆሞ ነው የቆየው። አሁን ግን በድንገት ካለምንም ቅድመ ሁኔታ የአልጀርስ ስምምነት መሰረት ውሳኔውን እንፈጽማለን ብሎ ኢህአዴግ ስራ አስፈጻሚ ኮሚቴ የሰጠውን ውሳኔ ህዝቡን ያላሳተፈ የህዝቡ ይሁንታ ያላገኘ በመሆኑና ሀገርንና ህዝብን የሚከፋፈል በመሆኑ ይህን የኢትዮጵያ መንግስትም ሆነ የኢትዮጵያ ፓርላማ ተቀብሎ እንዳያጸድቅ የዓለም ህዝብም የተባበሩት መንግስታትም ሆነ አፍሪካ ህብረትም ሆነ ሌሎችም የሚመለከታቸው አካላት ተቃውሞችንን በግምት ውስጥ በማስገባት መፍትሄ እንዲፈልጉልን በማለት የወጣ ሰልፍ ነው።
ሰልፉ የጎላ የሴቶች ተሳትፎም ነበረበት። ሰልፉ በወንና በተረጋጋ መንፈስ የተካሄደ ሲሆን ከሰልፈኞች መካከል የነበሩ አባ ሀጎስም አነጋግሬያቸዋለሁ።
እኔ ስሜ አባ ሀጎስ ወልድ እባላለሁ። የተወለድኩበት ኢሮብ ነው። ያው ካህን ቦርደር የለውም። አድግራት ወልዋሎ እኖራለሁ። 20 ዓመት የቆየ አለ ይግባኝ የተሰጠ የአልጀርስ ውሳኔ ከ20 ዓመት በኋላ ደግሞ እንደገና ባላሰብንበት ሰዓት 12,000 በላይ ተማሪዎች ማትሪኩሌሽን ፈተና እያሉ የኢህአዴግ መንግስት መሬታችሁ ባድመና አካባቢው ሁሉ ጊዜ በባድመ ስለሚጠራ የኤርትራ መስጠት አለብን፣ አለምንም ጥያቄ ኤርትራ ባድመ መሬት ሰጠን ሰላም ማግኘት አለብን ብሎ ሲያውጅ የማይሆን ነገር ስለሆነብን እሱን አንቀበልም ለማለት ነው። የኢሮብ ህዝብ፣ የጉለመካዳ ህዝብ፣ እዚህ የቆየውና የድግራት አጋሚ ህዝብ ተጨምሮበት አውራው የኢሮብ ህዝብ ይሄ ውሳኔ እኛ አይጠቅምንም አንድ ስድራ ቤት በሁለት ላይ አይከፈልም። የብሔር ብሔረሰቦች ከሰሜንያ ሺ በላይ የተሰውበት አገር እና መቃብር ለኤርትራ አይሸጥም አይለወጥም እያለ ድምፁን እያሰማ ነው የሚገኛለ።
ሰልፈኞች ከተማውን በመዘር ወልዋሎ ስታዲየም ነበር ያጠቃልሉ። በስታዲየሙ የአዲግራት ከተማ ከንቲባ አቶ ገብረህይወት ስዩም ተገኝተው እንዲህ ብለዋል።
ህዝቢ ረብ ምክንያታውን ለባምን ህዝቢ እዩ እዚ ሎማዓንቲ ከልክሞ ዘለኹም ሰልፍ ድማ ማንም
የኢሮብ ህዝብ አስተዋይ ህዝብ ነው። ይህ ዛሬ ያካሄዳችሁ ሰልፍ ደግሞ የኢሮብ ህዝብ ታግለው ጨቋኙ የደርግ ስርዓት በመደምሰስ ሲያገኛችሁ መብታችሁና የትግላችሁ ውጤት ነው።
እታኹም ናብ መወዳእታ ክበፅሕ ናይ ኩላህና ሓተ እውን ስለ ዝኾነ
ህዝብ ያልተቀበለው ውሳኔ የህዝብና የመንግስት ውሳኔ አይደለምና ይህ በህጋዊና ሰላማዊ መንገድ የጠየቃችሁ ጥያቄ እኛም ከጎናችሁ በመሆን ከዞን እስከ ፌዴራል ወደሚመለከተው እንዲደርስ ጥረት እናደርጋለን ብለዋል።
የቀኒየልና ገብርያበልና
ሰልፉ በሰላማዊ መንገድ ተጀምሮ በሰላም አለቀ። አለም ፍስሐ ለአሜሪካ ሬዲዮ የተጠናከረው ዘገባ ከአዲግራት ከተማ።
ከአዲግራት ወደ ባህር ዳር ከተማ እናምራ። በባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ዩኒቨርሲቲው ከሚሰጠው የብቃት ማረጋገጫ ፈተና ጋር በተያያዘ በተደረገ የሶስት ቀናት ተቃውሞ ፈተና መቋረጡን ያነጋገርናቸው ተማሪዎች ገልጸዋል። ከተቃውሞ ጋር በተያያዘ በንብረት ላይ ጉዳት መድረሱንና የፈተና አሰጣጥ መቋረጡን ተማሪዎቹ ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች።
በባህር ዳር ዩኒቨርሲቲ ያነጋገርናቸው ተማሪዎች እንደተናገሩት ይህ ሳምንት ለባህር ዳር ዩኒቨርሲቲ ተማሪዎች የፈተና ሳምንት ነበር። የሶስተኛ ዓመት የምህንድስና ተማሪዎች ወደ አራተኛ ዓመት ተማሪነት የሚያሸጋግራቸውን የብቃት ማረጋገጫ ፈተና ሁኔታዎችን ያላገናዘበ ነው የሚል ተቃውሞ በማቅረባቸው ግን ፈተናው ተቋርጧል ብለዋል። ተማሪዎቹ መጀመሪያ ተቃውሞ ያሰሙት በሰላማዊ መንገድ እንደነበር ገልጸው ካስተዳደሩ በጠበቁት ምላሽ ፋንታ ግን የፌዴራል ፖሊስ ጣልቃ በመግባቱ ሰላማዊ ተቃውሞ ወደ ረብሻ ተቀይሮ ፈተናው ተቋርጧል ብለዋል። ከአምስተኛ ዓመት የምህንድስና ተማሪዎች መካከል ሁለት ተማሪዎችን አነጋግሬያቸው ነበር። ሁለቱም ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቀውኛል። ተቃውሞውን በተመለከተ ያነጋገርኩት የመጀመሪያው ተማሪ ይህንን ይላል።
ሁለት ቀን ማክሰኞ እና ሰኞ ፈተና እናስፈተንም ሌሎችን ተማሪ እኛም አንፈተንም ብለው ሰላማዊ የሆነ ሰልፍ ብቻ ነበር ሲያደርጉ ነበር። ከዛ ኃይል መጠቀም ሲጀምሩ ፌዴራል ሲገባ ነው መስታወቶችን እና የበር መስኮቶችን መስበር የሚጀምር።
ፌዴራል ገብቶ ያደረሰው ጉዳት አለ?
ተማሪ በፌዴራል ተደብድቧል እና በአምቡላንስ ሁሉ የሄዱ ተማሪዎች አሉ ወደ ሆስፒታል። ዛሬ ሁሉ እኛ ከአምስተኛ ዓመት ሲደባደቡ ነበረ ሰላማዊ ሰልፍ እናደርጋለን ብለን ወጥተን ነበረ ወደ ዊዝደም ታወር ለመሄድ ወደ አስተዳደር ህንፃ። ከዛ መንገድ ላይ እየሄድን እያለ ከበቡን። በቃ በግራም በቀኝ መጡብንና መለሱን ወደ ግቢ እንድንመለስ። ከዛ በሌላ ዳይሬክሽን ለመሄድ ስንሞክር የዛሬ ራሱ ሲደባደቡ ነበረ። አምስተኛ ዓመት ተማሪ ራሱ ዛሬ ተደብድቧል።
ለሌላኛው የአምስተኛ ዓመት ተማሪ ለመሆኑ ውሰዱ የተባሉት ወይም ተፈቶን የተባሉት ፈተና ምንድን ነው ስል ጠይቄው ነበር።
ሆሊስቲክ ኤግዛም ይባላል። ማለት ባህር ዳር ዩኒቨርሲቲ ብቻ የሚሰጥ ማለት ነው። አምስት ዓመት ነው የኢንጂነሪንግ ቴክኖሎጂ ተማሪ የሚማር አምስት ዓመት ነው በባህር ዳር ዩኒቨርሲቲ። እና ከአምስት ዓመት ውስጥ በየዓመቱ መጨረሻ ማለት ሶስት ዓመት ሞልቶች ወደ አራተኛ ዓመት ስትሸጋገሪ ሆሊስቲክ የሚባል ፈተና አለ። የሶስቱን ዓመት አጠቃለው ማለት ነው። ሶስት ዓመት እንደጨረሱ አሁን አራተኛ ዓመት ላይ ሲገቡ ሆሊስቲክ ኤግዛም አለ። እሱም በእኛ ጊዜም ተፈትነዋል። በ2010 መስከረም የተፈትነዋል አራተኛ ዓመቶች ማለት ነው። የዘንድሮ ግን ለየት የሚያደርገው አንድ ነገር አለ። አንደኛው በፊት ላይ ማለት ነው ኤፍ ለምሳሌ በብዙ ኮርሶች አሉ። ከነዛ ኮርሶች በተለያየ ምክንያት ኤፍ ያመጣ ተማሪ መፈተን ይችላል። ሁለተኛ ደግሞ አሁን ተፈትነው ደግሞ ኔክስት ደግሞ ኤግዚት ኤግዛም ይጀምራል ተብሏል። አሁን ኔክስት ለሚመረቁ ተማሪዎች ኤግዚት ኤግዛም መጨረሻ ላይ ማለት ነው። እሱ ሲደመር ብዙ ተማሪዎች ኤፍ አላቸው። ሲቀጥል ደግሞ ብቸኛ ዩኒቨርሲቲ ነው ባህር ዳር ላይ ሁለቲክ ኤግዛም። እኛ ለምን ፈተና በፈተና ይደራረብብናል? እኛ የተለየ ነገር ካልተሰጠን፣ የኛ የተለየ ሰርተፍኬት ካልተሰጠን፣ ከሌሎች ዩኒቨርሲቲዎች የተለየ የኛ ኢንቴንሽን ከሌለው ምን እነዚህ እንደርጋለን? ሲቀጥል ደግሞ እኛ በፊት ደግሞ ኤፍ ያመጣ ተማሪ ይፈተን ነበር። አሁን ኤፍ ያመጣ ተማሪ መፈተና እስካልፋቀ ድረስ ማለት ነው። ስለዚህ ሶስት አመት በቃ ዝም ብሎ ከሸፈ ማለት ነው።
እንግዲህ በኢትዮ በኢትዮጵያ የከፍተኛ ትምህርት ተቋማት የትምህርት ጥራት ችግር አለባቸው፣ ተመርቀው የሚወጡት ተማሪዎች አብዛኞቹ ብቃት ችግር አለባቸው የሚሉ ጥናቶችም ነበሩ። ከዚህ በፊት የተጠኑ ጥናቶችንም አይቻለሁኝና እንደዚህ አይነት ቅሬታዎች ምሁራን ያቀርባሉ። ለእንደዚህ አይነት ቅሬታ ደግሞ አሁን እንዲያለ ፈተና አንድ ተማሪ ብቃቱ በፈተና ቢመዘን በዛ ፈተና ብቃቱ ማረጋገጥ ካልቻለ ተመልሶ እንዲማረው መደረጉ ለምንድነው ተቃውሞ የሚቀሰቅሰው?
ኦኬ፣ አሁን እዚህ ጋር የምትይልን ነገር ምን መሰለሽ? አሁን ተማሪው ፈተና ምናምን መፈተን ቀልቶ ምናምን አይደለም፣ ግን በአዳይመልቲ እየተማርን እንደ ኢትዮጵያ ኮምፒት እያደረግሽ እንደ ባህር ዳር ግን የብቻ የተለየ ተጽዕኖ ማድረግ የለበትም ነው። ካለበት ደግሞ እኛ ቼኪን ስለሆንን የተለየ ነገር ከተመረቀን በኋላ ወደ ስራ ወይም ወደ ማህበረሰብ ስትተማሪ መጀመሪያ ቅድመ እድል ወይም ደግሞ በዚህ በሆሊስቲክ ኤግዛም በሌላ አባባል ሲኦሲ ማለት ነው፣ በሱ ሰርቲፋይ ሆኗል ተብሎ ሌላ ኤክስትራ ፔፐር ካልተሰጠን እኛ ለምን የተለየ ድካም ነው የሚሰጠን? የባስሎ ደግሞ አንድ ሰው በተለያየ መልኩ ነው ማለት፣ ለምሳሌ ከመምህር ጋር ተጣልቶ ሊሆን ይችላል፣ የሆነ ነገር አጋጥሞት፣ ብቻ ያው ብዙ ነገሮች አሉ። እነዛ ነገሮች አልመታች ብለው አንድ ኮርስ ኤስ ቢመጣ ይህንን ፈተና መፈተን አይችልም። ከዛ ሌላ ያን እስካልታቀ ድረስ አይፈተንም ማለት ነው። ይሄ ነው ሌላው ተጽዕኖ ማለት።
ስለዚህ ጥያቄያችሁ እነዚህ ነገሮች የአስተዳደር የአሰራር ችግሮች ይስተካከሉ፣ የተለየ ከተፈተንን የተለየ ሰርተፍኬት ይሰጠን፣ የተለየ ብቃት ማረጋገጫ ሰርተፍኬት ይሰጠን፣ ካልተለየ ደግሞ ይቅር ፈተናው ነው። ይሄንን ጥያቄያችሁን አግባብ ባለው መንገድ በተደራጀ መልኩ ለአስተዳደር አቅርባችኋል? ለትምህርት ቤቱ ለሚመለከታችሁ ኃላፊዎች?
ይሄ ነው ጥያቄው። አሁን በግልጽ አንቺ የተናገርሽውን ነው እና እኛ አስቀድመን ሲጀመር ሰከንደሪ እያለን የዛሬ 3 ዓመት ራሱ እኛ ጠይቀነው ነበር። ይህን ጥያቄ ምንም እሺ እናየዋለን ብለው አስፍና አድርገው ቀሩ። ያው የእኛ ባችም እንደምንም ያው ተፈትኖ አለፈ። ሲቀጥል አምና ፎር ዜሮች እንደዛ እንትን አሉ እያለ ሰርድ ላይ አሁን ደግሞ የተለየ ነገር የመጣው ኤስ ያመጣ ተማሪ አይሰጠም። ስለዚህ ኤሱ ደግሞ በጣም ብዙ ፋክተር አሉ እንደነገርኩሽ። እዚህ ያሉ ሲጀመር መምህራኖች ራሱ ብቁ አይደሉም፣ ከተማሪ ያነሱ ናቸው ማለት ይችላል። ዝም ብሎ በዘመድ አዝማድ ምናምን ምናምን ነገር ነው የሚገቡት፣ ከተማሪ ያልተሻሉ ናቸው። እነዛ ደግሞ ዝም ብሎ ለተማሪ ኬር አይሰጡም፣ አብዛኞቹ ኤፍ ነው የሚያገኙ። እንዲሁም እስቲሜት የተደረገው የሆነ ክላስ ላይ 3 ተማሪ ምናምን ብቻ ነው ኤፍ የሌለው ብለውኛል። እና ኢማጂን እንግዲህ 150 ተማሪ ያለበት ክላስ 3 ተማሪ ብቻ ነው ይፈተን ማለት ነው። ሲኦል አይተሸዋል። ከማህበረሰቡ አብዛኛው የገጠር ሰው ነው አርሶ አደር የመጣ ሰው ነው። ብዙ ነገሮችን ተጽዕኖዎችን አልፎ ነው እዚህ ደረሰው እና እዛ በደረሰበት ሰዓት የእሱ ጓደኞች ሶሻል ተምረው ምናምን ደግሞ ደረሰልኝ አልደረሰልኝ እያለ ቤተሰብ አሁን 3 ዓመት ሚስ ሲያደርግ በጣም የሚሰማውን እና በዚህ ምክንያት ማንኛውም ተማሪ አልተቀበለውም። ሲቀጥል ጥያቄውን በአግባቡ መድረክ ላይ በቃ እንወያይበት ተብሎ እንትን ሲል አይ ተወያይተን እንደገና ያጸደቅነው ነው አይቻልም ብሎ መፍትሄ ኢቭን እስካሁን አንድ አስተዳደር ተማሪውን አልሰበሰብም። ተማሪው ከመጉላላትና ከመጉዳቶች
በአሁኑ ሰዓትም ፈተናውም ተቋርጦ ተማሪዎችም ከግቢ ውጪ በተለይ አብዛኛው ተማሪዎች ከግቢ ውጪ እንደሚገኙ ጠቅሰውልናል። በጉዳዩ ላይ ከባህር ዳር ዩኒቨርሲቲ አስተዳደር ምላሽ ለማግኘት ስልክ ደውለን ስልክ የማይመልስ በመሆኑ ምላሻቸውን ማካተት አልቻልንም። ምላሻቸውን እንዳገኘን ይዘን እንመለሳለን።
ወደ መጨረሻው ዘገባችን ስናልፍ በየመን በመንግስቱና በሁቲ አማጽያን እንደዚሁም በሳውዲ አረቢያ የሚመራው የአረብ ሀገሮች ጣምራ ጦር በወደብ ከተማዋ ሁዴዳ ላይ ጥቃት ማድረስና ከተማዋን መቆጣጠር ጀምረዋል። ይሄ ሁኔታ ደግሞ የሰብአዊ መብት ሰራተኞችን፣ የሰብአዊ እርዳታ አቅራቢዎችን ከአካባቢው ያራቀ ሆኗል። በዚያ የሚኖሩ ሰዎችና ስደተኞች ህይወታቸው አደጋ ላይ ነው። መስታወት አረጋው ዝርዝር አላት።
በሁቲ አማጽያን ስር የምትገኘውን ሁዴዳ ወደብ ከተማ ለማስለቀቅ በሳውዲ አረቢያ የሚመራው የአረብ አገሮች ጣምራ ጦር ድብደባ ለዓለም አቀፍ እርዳታ ሰጪ ድርጅቶች አስጊ እንደሆነ ተገለጸ። የተባበሩት መንግስታት የስደተኞች ኮሚሽነር ፊሊፖ ግራንዲ የሁዴዳ የባህር ወደብ የሰብአዊ እርዳታ ቁሳቁስ ወደ ሀገሪቱ የሚዘልቅበት ብቸኛው መንገድ መሆኑ ብቻ ሳይሆን ለየመን የሚያስፈልጓት መሰረታዊ ግብይቶች የሚካሄዱበት ወደብ መሆኑን ለቪኦኤ ገልጸዋል።
This is how Yemen survives. Fuel, food, medicines, at least these three big areas.
የየመን ህልውና በዚች ወደብ ከተማ ላይ የተመሰረተ ነው። ነዳጅ፣ ምግብና መድኃኒት፣ ቢያንስ እነዚህ 3ቱ መሰረታዊ ነገሮችን ያለማቋረጥ ሀገሪቷ ማግኘት ይኖርባታል። ጦርነቱ እነዚህ መሰረታዊ ነገሮች ለማግኘት የሚያስችል አይመስለኝም። ወታደራዊ እርምጃው በየመን ለሚገኙ የእርዳታ ሰጪዎች ከፍተኛ ፈተና ነው የሚሆንባቸው። የሚፈናቀሉ ቁጥር ከፍተኛ መሆኑ ብቻ ሳይሆን ለዓለም አቀፍ ማህበረሰብ የሚተርፍ የሰብአዊ ችግሮች እንደ ተጋረጡና ፈተናዎቹ እየተባባሱ እንደሚቀጥሉ ነው የሚሰማኝ።
በሁዴዳ የሚኖሩ ኢትዮጵያውያን ስልኮችን አግኝተን በተደጋጋሚ ብንደውልም ምላሽ ማግኘት አልቻልንም። ስሙ እንዳይጠቀስ የጠየቀን በሰነአ ስደተኞች ካምፕ አቅራቢያ ነዋሪ ኢትዮጵያውያን ስደተኞች ወደ የመን አሁንም በመግባት ላይ እንደሚገኙ ይናገራል።
አዲሶች መጥተው አሁን ይገባሉ። በቀደምም መጥተዋል። በባህር በኩል ነው የመጡት። ግማሾቹ በጅቡቲ በኩል ነው፣ ግማሾቹ ሊወዘሱ ነው። በሰዋሰው መንገድ ነው። 13፣ 10፣ 5 ይገባሉ። አስሮቹ በቀደም ነው የገቡት።
ኢትዮጵያውያን ናቸው ወይስ የሌላ ሀገር ዜጎች አሉ?
ኢትዮጵያውያን ናቸው።
የሞተ ሰው አለ እስካሁን ሲጓዙ መንገድ ላይ?
ጠየኳቸው። የለም፣ ዛ የለም። እና በጅቡቲ በኩል መጣን የሚሻልሽ እዚህ ወረዱ። እዚህ በሳዳ በኩል ሲመጡ ያዟቸው፣ ይዟቸው እዚህ መጡ።
ማን ነው ይዟቸው የመጣው?
የጀዋጃት መንግስት።
ፀሐይ በየነ በሰንአ ለአመታት ኖራለች። ሁዴዳን በተመለከተ በቅርብ ርቀት የሰማችውን ነግራናለች።
ሁሉም ጋር አለ፣ ድብደባውም አለ። በዜና ሁሌም ስለምናየው ነው። ሁዴዳ አሁን ላይ በፊት እንግዲህ አደን ኤደን የሚባለው እንደገና ሴዝ የሚባሉት ከተሞች ነበሩ በጦርነት ከሰንአ ቀጥሎ። አሁን ላይ ሁዴዳም እንደዛው የጦርነት ቀጠና ሆናለች። አብዛኛው ኢትዮጵያኖች ደግሞ በዛ በኩል ነው የሚመጡ፣ ታውቂያለሽ፣ ወደ የመን ለመግባት ከዛም ወደ ሳውዲ ለመሄድ። አሁን ላይ እጅግ በጣም ከፍተኛ ጦርነት ያለ፣ በጣም ብዙ ወገኖቻችን እየሞቱ ናቸው። መሞት ብቻ ሳይሆን ሳይፈልጉ ወደ ጦርነት እንዲገቡ እየተደረገበት ያለ ሁኔታ ነው ያለው። ትክክል ነው። ከዛም ራሱ የመንያን ራሱ ወደዚህ ወደ ከተማ እየሸሹ በጣም ብዙ አሉ እና መኖሪያ ቤት ከማጣት ድረስ የደረሱበት አለ። ያው ምንጠቂው 4 ዓመት ያስቆጥራል ይሄ የሳውዲና የመን ጦርነት። ከዛ ጊዜ ጀምሮ ከየክፍለ ሀገሩ የሚሰደዱት ወደ ከተማዋ ስለሚመጡ የቤት ማግኘት ሁኔታም ራሱ በጣም ከባድ እየሆነ ነው ያለው። ያው ሁሌም አንድ ዘንድ ነገር ሲመጣ መጀመሪያ ተጎጂ የሚሆነው ስደተኛው ነው የሚሆነው። ለምዛ ካምፕ አለ ሲቀጥል በዛ በኩል ነው ስደተኞች የሚመጡት። እንደዚህ አይነት ጦርነት ቀጠና ከሆነች ደግሞ ይቺ ቦታ ዩኤንም ቢሮውን ከዘጋ ስደተኛው መሞት ነው እንግዲህ ያለው ነገር። በዚህ በጦርነት መሞት ነው። ስትያዥ እስር ቤት ነው የምትገቢ። እስር ቤት ያለውን መንገላታት አለ። ፈተልግ ወደ ጦርነት የምትገቢበት አለ። ስቃይ ነው ሁሉም ነገር። ያው ስቃዩ ግን ከበፊቱ እየከፋ ነው የሚሆነው።
ጋዜጠኛ ግሩም ተክለ ሃይማኖት በሰነአ ነዋሪ ነው። ጦርነቱና ኢትዮጵያውያን ስደተኞች የሚገኙበትን ሁኔታ ገልጾልናል።
ሁዴዳ ከተማዋን ለመያዝ ከተማዋን ከበዋት ነበር ያሉት። ይሄ የመንግስት ደጋፊዎችና አማጽያን መካከል ያለው ጦርነት ነው። ከከተማው ላይ በአሁኑ ሰዓት ወደ 14-15 ሺህ አካባቢ ከከተማውና ከከተማው መግቢያ ያለ ተፈናቃይ ሆኗል። ወደ ሰንአ እየመጡም ነው ያሉት። ወደ ተለያየ ቦታ ላይ እየመጡና በድንኳን እየተቀመጡ ነው ያሉት። እዚህ ሰንአ ራሱ መንገዱ በየመንገዱ ላይ ሀራጤ የነበረው ካምፕ በተደጋጋሚ 4 ጊዜ በጀት ሲመታ በርካታ ስደተኞች ሞተው ወደ ሁዴዳ ቀይሮ ነበረ። አሁን ደግሞ ከሁዴዳ ወደ አልፋቤት ወደ ሳውዲ ጠረፍ ነው መቀየር ግድ ሆኖባቸዋል። ሁዴዳ ያለው ካምፕ ከተነሳ አይኦኤም ኢትዮጵያውያኖችን ወደ አገር የሚመልስበት ምንም አይነት መንገድ የለውም። ያ ነው ቦር ማለት እንትን ወደቡ። ከዚህ በኋላ እንደገና ወደ አደን ወስዶ ሌላ መንገድ እስከሚሄን ድረስ ስደተኞች በየእስር ቤቱ መሰቃየት ነው እንጂ ያለባቸው ወደ አገር መመለስ የለም። እዚህ አሁን አልፋቤት የተባለው ካምፕ ውስጥ የቀየሯቸው ሰዎች የምግብ አቅርቦት የመኝታ የምናምን በሙሉ ምን የተሟላ ነገር የለውም። ምክንያቱም ገና ካምፕ አይደለም ሜዳ ነው። ሁዴዳ የአይኦኤም ካምፕ ውስጥ እርግጥ አሁን ያሉት በቁጥር ወደ 200 አካባቢ የሚሆኑ ስደተኞች ናቸው። በፊት ብዙ ነበሩ፣ ወደ 300 ምናምን ወደ ኢትዮጵያ ተመልሰዋል። እና አሁን እነዚህ ስደተኞች ወደ አበት ልማል መድረክ ካምፕ ይቀየሩ ሲደረግ እዛ ቦታ ላይ ይሄ ድንገተኛ ቅየራ ነው እና ከዚህ በኋላ ደግሞ ወደ ኢትዮጵያ የመመለሱ ሁኔታ ገና ከነዛኛው መንግስት ጋር እስኪነጋገር ድረስ ስደተኛው እየተንገላታ ይቆያል ማለት ነው። አይኦኤም ያለመታከት እየሰራ ያለው መመለስ ነው። ስደተኛው ዞሮ ይመጣል። ኢትዮጵያውያኖቹ አሁንም በጅቡቲ በኩል እያደረጉ እየገቡ ነው ያሉት። በሶማሌ በኩል እያደረጉ እየገቡ ነው ያሉት። እነዚህ ስደተኞች አሁን የሚያርፉበት ካምፕም የለም። ምን ሊፈጠር እንደሚችል እንግዲህ ከዚህ በፊት እንደነበሩት የረሀብ ጊዜያቶች አሁንም ስደተኛው ያ ሊቀጣ እንደሚችል ግምት አለኝ።
የተባበሩት መንግስታት የህጻናት እርዳታ ድርጅት በሁዴዳ የሚኖሩ በትንሹ 300,000 የሚሆኑ ህጻናት በአደገኛ ሁኔታ ውስጥ እንደሚገኙ ገልጿል። በተጨማሪም በሀገሪቷ የጦር ቀጠና ክልሎች የሚገኙ 11 ሚሊዮን ህጻናት የሰብአዊ እርዳታ ያስፈልጋቸዋል ሲል ተናግሯል። ለየመን እስትንፋስ የሆነችውን የሁዴዳን ወደብ ከተማ መዝጋት ችግሩን እንደሚያባብሰውም ጨምሮ ገልጿል።
የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ላኩልን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ። በዛሬው የዓለም ዋንጫ የራሻ ቡድን አምስት ለዜሮ ያሸንፋል ብሎ አስቀድሞ ከጨዋታው በፊት ተናግሮ ነበር። እንዳለውም ራሻ ሳውዲ አረቢያን አምስት ለዜሮ አሸንፏል። ሞክቢል ነብዩ ሞክቢል ብያለሁ። መልካም ምሽት።
Tune in, radio news, America.